በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። እንደምን አደራችሁ። ዛሬ ጥቅምት 28 ቀን 2003 ዓመተ ምህረት ነው። ከዚህ ቀጥሎ ዜና አሰማችኋለሁ። ከዜና በፊት ግን እንደተለመደው ደግሞ የማስታወቂያን የፕሮግራሙን ሂደት በሚመለከት ባጭሩ ለማብራራት ሞክራለሁ። በቅድሚያ ዜና ይኖረኛል። ቀጥሎም አጫጭር ወቅታዊ ሁኔታዎችን የጤናን ሂደት በሚመለከት እንደዚሁም ደግሞ ከመጽሐፍት ዓለም ይጀላችሁ ቀርባለሁ። አሁን እንዳልኩት ወደ ዋና ዜናዬ ላምራ። የመጀመሪያው ዜናዬ ያለፈውን ብሔራዊ ምርጫ በሚመለከት ይሆናል። ቀጥሎ ደግሞ አሜሪካ ሀገር ስለተከደለው ወጣት አሊ መሐመድ የቀረበ ዘገባ አለ። ከዛም በኦሮሞ ነጻ አውጪ ግንባርና በኬንያ ፖሊሶች መካከል በተፈጠረ ግጭት እንደዚሁ የሞቱ ሰዎች መኖራቸውን የሚያመለክት ዜና ይኖረኛል። እንግዲህ ዋና ዋና ዜናዎች እነዚህ ናቸው። ወደ ዝርዝሩ እናሆን። የ2002 የኢትዮጵያ ብሔራዊ ምርጫ መመጨረሻ ዘገባውን የአውሮፓ ህብረት በኢትዮጵያ እንዲያቀርብ ተጠይቆ የኢትዮጵያ መንግስት ሪፖርቱ እንዳይሰማበት መከልከሉንና በዚህ የተነሳ አዲስ አበባ ከተማ ከመሰማት ይልቅ የአውሮፓ የፓርላማ ህብረት አባላት መቀመጫ በሆነችው በብራስልስ ለማሰማት መገደዱን የደረሰን ዜና ያመለክታል። በዚህ መሰረት የአውሮፓ ህብረት የፓርላማ አባል በሚስተር ቲስ በርማን የተመረው የአውሮፓ ህብረት የምርጫ ታዛቢዎች ቡድን ከአምስት ወራት ዘግይታ በኋላ የግንቦት 2003 ምርጫ የትዝብት ሪፖርቱን በነገው ዕለት ይፋ ያደርጋል ተብሎ እየተጠበቀ ነው። የህብረቱ መቀመጫ በሆነችው በብራስልስ ከተማ ይፋ የሚደረገው የመጨረሻው ሪፖርት የታዛቢ ቡድን የመፍትሄ ሀሳቦችን በማካከት በቅድመ ምርጫ፣ በምርጫ ዕለት እና በድህረ ምርጫ የታዩ ክስተቶችን ይተነትናል ተብሎ በስፋት እየተጠበቀ ነው። በ815 የምርጫ ክልሎች የተንቀሳቀሰውና 170 የሚሆኑ ከ23 አባል ሀገሮችና ከሌሎች የተባባሪ ሀገሮች የተወጣጡ ታዛቢዎች ያቀፈው ይኸው ቡድን በምርጫ ዋዜማ ግንቦት 17 ቀን 2000 ባቀረበው የመጀመሪያ ደረጃ ዘገባው ምርጫው ዓለም አቀፍ ደረጃን የጠበቀ አልነበረ ማለቱ የሚታወስ ነው። የዝርዝር ሁኔታዎችን ያካተተ ሪፖርት ደግሞ ከቅድመ ምርጫ እስከ ድህረ ምርጫ የህብረቱን አጠቃላይ ሂደቶች እንደሚዳስስ፣ በተለይም ዓለም አቀፍ ደረጃውን የጠበቀ ምርጫ ለማካሄድ የሚጠቅሙ የመፍትሄ ሀሳቦችን ያካተተ ዘገባ ይዞ ይወጣል ተብሎ እየተጠበቀ ነው። የኢህአዴግ መንግስት በዚሁ ታዛቢ ቡድን የሚቀርበውን ሪፖርት ከገመገበ በኋላ የራሱን እንደሚያወጣም ይጠበቃል። የምርጫ 2002ን የታዘበው የአውሮፓ ህብረት በታዛቢዎች ቡድን የመጨረሻ ሪፖርቱ ላይ የምርጫ ሂደቱና አጠቃላይ ገጽታውን፣ የህግ ማዕቀፉን፣ የምርጫ ቦርድ ስራን፣ የፖለቲካ አካባቢውን፣ የምርጫ ዘመቻውን፣ የምርጫ ዝግጅትን፣ ቅሬታዎችና አቤታዎች አቀባበልን እንዲሁም የድምፅ አሰጣጥ ቆጠራን ለመታዘብ ከ23 አባል ሀገራት እንዲሁም ከካናዳ፣ ከኖርዌይና ከስዊድን ተባባሪ ሀገራት የተውጣጡ 170 ታዛቢዎች በ2000 ምርጫ ማሰማራቱ የሚታወስ ነው። በዚሁ የምርጫ ቡድኑ ታዛቢ ቡድኑ ሪፖርት መሰረት በታዛቢ ቡድኑ የመጀመሪያ ቀዳማዊ ሪፖርቱ የወያኔ መንግስት በስፋት አለመደሰቱ የሚታወስ ነው። ምክንያቱም የቀዳሚ ሪፖርቱ አቅጣጫ ምርጫው ስርዓትን የጠበቀ አልነበረም፣ እኩልነት የታየበትም አይደለም፣ መንግስትና ፓርቲን በማይለይ መዋል ኢህአዴግና የመንግስት መዋቅራት አንድ ላይ ተዳምረው ሌሎችን ሲያዋክቡ ሲያዳክሙ ታይተዋል የሚል ጠንከር ያለ የመግቢያ መግለጫ በመስጠቱ ነው። ይሄው ሁኔታ ታዲያ ያሰጋው የኢህአዴግ መንግስት በምንም ረገድ አዲስ አበባ ከተማ እንዲህ አይነት ሪፖርት አይደመጥብኝም በሚል በኤምባሲው አማካኝነት የመግቢያ ክልከላ ማድረጉንም የደረሰን ዜና አብሮ ነው የጨምሮ ያመለከተው። ታዲያ ይህንኑ ሁኔታ በሚመለከት ሳይወድ በግድ ለበመረጠው ህብረተሰብ አካባቢ የፓርላማ ጽፈት ቤት ተገኝቶ ሪፖርቱን ነገ ይፋ ያደርጋል ማለት ነው። የሚዲያን ሚናን በተመለከተ በቂ የሆነ የአየር ሰዓት በተለያዩ ፓርቲዎች መከፋፈሉን የመንግስት ሚዲያዎች 50% በላይ የሚሆን ሽፋናቸው ለገዢው ፓርቲና ዜና ፕሮግራም እንዳዋሉት የምርጫ ድምጽ ሬዲዮ የአሜሪካ ድምጽ ሬዲዮ ምርጫ ሲቃረብ መታፈኑ ደግሞ ህብረተሰቡ አማራጭ የምርጫ መረጃዎችን እንዳያገኝ ያደረገ ነው ሲል በመጀመሪያ ሪፖርቱ ቀዳማዊ ሪፖርቱ ላይ መወረፉ የሚታወስ ነው። ምርጫ 2002 ሂደትን የተጨበረበረ ነው በማለት ውጤቱን ያልተቀበለውና እንደገና ምርጫው እንዲደገም አቋም የወሰደው መድረክ ጊዜያዊ ሊቀመንበሩ ኢንጂነር ግዛቸው ሽፈራው የአውሮፓ ህብረት የታዛቢዎች የመጨረሻ ዘገባ ጊዜው ያለፈበት ለማንም የማይጠቅም ሲሉ አጣጥለውታል። ለዚህ ድጋሚ ያደረሳቸው ሲያብራሩም ኢሃድግ የራሱን የመንግስታዊ አቋም አቋቁሞ መጨርሷል፣ ወደ ኋላ ለመመለስ አስቸጋሪ ሁኔታ ያለበት ጊዜ ደርሰናል በማለት ነው የሪፖርቱን መዘግየት ቅሬታቸውን በአጽንኦት የገለጹት። አሜሪካ ሀገር በዋሽንግተን ዲሲ ናይት ክለብ መስኮት ሰብርሃል በሚል ሰበብ የተገደለው የአሊ መሐመድ ገዳዮች ክስ ውድቅ መደረጉን ከወደ አሜሪካ የተሰራጨው ዘገባ መለከተ። ትውልደ ኢትዮጵያዊ አሊ መሐመድ የተገደለው በናይት ክለብ በር ላይ በተፈጠረ አለመግባባት በናይት ክለቡ ባለቤትና በሌሎች ሰራተኞች ድብደባ እንደነበረ ሲገለጽ ቆይቷል። የዋሽንግተን ዲሲ አቃቤ ሕግ ጉዳዩ ሙሉ በሙሉ አለመዘጋቱና የሆነ ሆኖ የሕክምና ምርመራው ጊዜያዊ ውጤት አሊ የሞተው በደረሰበት ድብደባ ለመሆኑ የሚያረጋግጥ መረጃ አለማግኘቱንና ምንም አይነት የአካል ጉዳት በሕክምና ምርመራ ሪፖርት ላይ አለመገኘቱን በመጥቀስ ተከሳሾቹን ለጊዜው በነጻ እንዲሰናበቱ አድርጓል ይላል። አቃቤ ሕጉ ሮናልድ የኛ ስራ ገና ነው፣ የአሊ ሞት ሰፊና ጥንቃቄ የተመላበት ክትትል የሚሻ ሆኖ አግኝተነዋል። የሞተበት ሁነኛ ችግር ማግኘትም ቀዳሚ የትኩረትና የምርመራ አቅጣጫችን ነው ሲሉ በስፋት ገልጸዋል። አሊ መሐመድ በድብደባ ሞቷል። መሞቱን ያስቆጣቸው በዲሲ አካባቢ የሚኖሩ ኢትዮጵያውያን አደባባይ ወጥተው ፍትህ መጠየቃቸውም የቅርብ ጊዜ ትውስታችን ነው። የዋናው የሕክምና አጠቃላይ የአሊ ምርመራ ውጤት ከ60 ቀን እስከ 90 ቀናት እንደሚጨርስ እኒሁ ባለስልጣን ጨምረው ገልጸዋል። የኦሮሞ ነጻ አውጭ ግንባር ኦነግ ከኬንያ ድንበር ለማጽናት በአሰሳ ላይ የሚገኘው የኬንያ የድንበር ጠባቂ ፖሊስ ከግንባር ጋር በተደረገ ግጭት አንድ ፖሊስ መኮንን ሲገደል ሁለት በጠና መቁሰላቸውን የኬንያ ዴይሊ ኔሽንስ አስታወቀ። እንደ ድረገጹ ዘገባ ከሆነ ግጭቱ በሶሎና ዋጅራ ወረዳዎች በተደረጉት ጥቃት በኋላ ኦነግ ተዋጊዎች ወደ ጥቃት ካደረሱ በኋላ የኦነግ ተዋጊዎች ወደ የምሽጋቸው ወይም ጫካቸው መመለሳቸውን ያብራራል። ፖሊስ በዚሁ ክትትል እንደሚጠቁመው ከተዋጊዎቹ መካከልም በርካታዎቹ የቆሰሉ መኖራቸውን በሚያመለክቱ ሁኔታ በሸሹበት አካባቢ ክትትል በሚያደርግበት ወቅት በርካታ የሆነ የደም መፍሰስ ይታይ እንደነበረና የተንጠባጠበበት የደም ሹካም ተከትሎ ለበርካታ ጊዜያት ሙከራ ማድረጉን ሆኖም ሰዎችን ሊያዛቸው ባይችልም የቁስለኛ መኖሩን ግን አረጋግጧል ይላል የዴይሊ ኒውስ ጋዜጣ በዚሁ ዘገባው። ቁጥራቸው በውል ያልታወቁ የሽምቅ ተዋጊዎችም በፖሊስ ቁጥጥር ስር መዋላቸውንና በባዙቃ 500 ጥይቶች መያዛቸውንም ይሄው ጋዜጣ ገልጿል። ጋዜጣው የምስራቅ ግዛቱን የፖሊስ ኃላፊ ማርኮ ኦቶሎን ጠቅሶ እንደገለጸው በአካባቢው ኃይለኛ ውጥረት በመስፈኑንም አሁንም ጨምሮ ገልጿል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል የወለንኛ ቋንቋ ተናጋሪ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ አምስት ከፍተኛ የአመራር አባላትና አንድ አባል ለ12 ቀናት ታስረው በህገ ወጥ መንገድ መቆየታቸውንና የሚገልጽ ሪፖርትም ከአዲስ አበባ ደርሶኛል። በዚሁ ሪፖርት መሰረት ከጥቅምት 15 ቀን 2000 ጀምሮ የድርጅቱ ሊቀመንበርና ምክትል ሊቀመንበር ጨምሮ አምስት ከፍተኛ አመራር አባሎችና አንድ አባል በህገወጥ መንገድ ለእስር ተዳርገው ባለፈው ሳምንት መጨረሻ ተፈተዋል ይላል። እንደ ድርጅቱ ኃላፊ ገለጻ ከሆነ የፓርቲው ሊቀመንበርና በ2002 ምርጫ ለተወካዮች ምክር ቤት እጩ ሆነው የቀረቡ አንድ ጂሃድ ጀማል፣ የፓርቲ ምክትል ሊቀመንበር ደግሞ አቶ ሰማን ጀማል፣ የፓርቲ ስራ አስፈጻሚ ኮሚቴ አባላት አቶ ሰይድ ሙዘይድ፣ አቶ መንሱር፣ አቶ ጋርና አቶ ማህዲ ጫሊ እንዲሁም ደግሞ የፓርቲው አባል አቶ ኑረዲን ሲራጅ በህገ ወጥ መንገድ ከአባላቶች ጋር ለመካከርና ያደረጃጀት ስራ ለመስራት ለአስተዳደሩ አሳውቀውና ተፈቅዶላቸው ሲንቀሳቀሱ በወረዳው አስተዳደርና ፖሊስ ተይዘው መታሰራቸውን ገልጸዋል። እንደ በዋስ ባለፈው አርብ በዋስ የተፈቱት እንደ ዘገባው ከሆነ የተፈቱበት የፓርቲው አመራር የታሰሩት ያለ ጥፋታቸው በህገወጥ መንገድ መሆኑን ጸሐፊው በሰፊው አብራርተዋልኝ። እንደ ድርጅቱ ጸሐፊ ገለጻ ከሆነ የብሔረሰቡ ማንነት ጥያቄ በህገወጥ መንገድ መታሰራቸውን ይህም ህገወጥ መንገድ በምርጫ ቦርድ ሳይቀር መረጋገጡንም ያመለክታሉ። ታሳሪዎቹ በአካባቢው በረቡና በቅዳሜ በገበያ ስራ ስፍራ እየተንቀሳቀሱ እንደሚገኙ የገለጹት የወረዳው አስተዳደር ተወካይ አቶ አብራራ መውደድ በበኩላቸው በስውር ህገወጥ እንቅስቃሴ ማድረጋቸውን ተመልክተው ለጸጥታ ኃይሎች ማመልከታቸውን ገልጸው ምርጫውም ከተጠናቀቀ በኋላ ህገወጥ የፖለቲካ እንቅስቃሴ ሲያደርጉ አግኝተናቸዋል በሚል መታሰራቸውን ይናገራሉ። ሆኖም የፖለቲካ እንቅስቃሴው ህጋዊነትንና በህጋዊ ፍቃድ ላይ ተመስርቶ የሚንቀሳቀስ መሆኑን ሌሎች የፓርቲው ባለስልጣናት በበኩላቸው እየገለጹ ነው። ይህንን እንቅስቃሴ በሚመለከትም የምርጫ ቦርድ የጽህፈት ቤቱ በጻፈው ደብዳቤ የፓርቲው አባላት እስር ቦርዱን እጅግ በጣም ያሳዘነው ነው ሲል የድርጅቱ መግለጫ ጨምሮ አስታውቋል። አድማጮቻችን ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ ዝግጅቴን ቀጥላለሁ። ቀደም ሲል ለማለት እንደሞከርኩት አንድ ዘፈን አሰማችኋለሁ አሁን። ከዛ በኋላ ደግሞ ወደ ቀሪው ፕሮግራሜ አመራለሁ ማለት ነው። ሀብታሙ ሽፈራው ምክር ስጡኝ። አድማጮቻችን ከዚህ በመከተል ደግሞ አንድ ሁለት ማስተዋቂያዎች አሉኝ። የመጀመሪያው እነሆ
አድማጮቻችን ካንድ ማስተዋቂያ በኋላ ደግሞ ወደ ከታዩ ዘፈን እንሸጋገራለን ማለት ነው።
This boy and girl coming home from school look quite content with life. And why not? They're looking forward to an important date. Dinner at home with the family. What's the matter? Doesn't that sound exciting to you?
Luckily, UBC students have lots of on-campus dining options. World-famous blue chip cookies. Located on the main concourse of the sub, blue chip features yummy baked goods and cookies made in-house. Blue chip opens at 7 a.m. to serve all your early morning latte needs and has proudly served certified fair trade organic coffee since 2004. This business is owned and operated by the AMS, your student society.
በዛሬው ለት ደግሞ የኢትዮጵያ መረዳጃ ድር በብሪቲሽ ኮሎምቢያ አመታዊ ተክላላው ስብሰባ ያካሄዳል ከ3 ፒኤም ጀምሮ በ43 አቬኑ። በዚሁ መሰረት አባላት በሙሉ እንዲገኙ የድሩ አመራር ጥሪ አድርጓል። በዚሁ አመታዊ ስብሰባ አመታዊ ሪፖርት በተለያዩ ኮሚቴዎች ይቀርባል። እንደዚሁም የአባላት አዲስ ምርጫም ይካሄዳል ማለት ነው። የአመራር አባላት በዚሁ መሰረት አባላት እንድትገኙ አመራሩ በጥብቅ እያሳሰበ ነው ያለው። ተገኝታችሁ እንደተለመደው የኢትዮጵያ መረዳጃ ድር በእውነቱ በዚህ አካባቢ ካየኋቸው ሌሎች ማህበራዊ ኮሚቴዎች መሃል ለየት የሚለው አመታዊ ስብሰባው ተደርጎ የጠቅላላ ምርጫ በሚካሄድበት ጊዜ እኔ በዚህ አመት ላገልግል የሚል የፍቃደኞች እንጂ እገሌ ተመረጥና አገልግል የሚል ባህል የለውም። ስለዚህ በዚህ ረገድ እንግዲህ ዛሬም የምናየው ይሆን ይሆናል ብዬ ተስፋ አረጋለሁ። አባላት ሌሎች የሚያገለግሉትን ተክተው ደግሞ እነሱም ድርሻቸውን ለመወጣት የሚያደርጉት እኔ ተመርጬ አገለግላለሁ የሚለውና እንደተባለው በእውነት በአኩሪ ሁኔታ ያገለግሉ ያሉ የድሩ አባላት ባህላቸው ይህ አይነት አሰራር ወደ ሌሎችም ትራንስፈር ቢደረግና በእውነቱ ለበምርጫ ተመርጦ ለማገልገል ብቻ ሳይሆን ፍቃደኝነቱ ቀዳማዊ ሁኔታ ያሰጠው በፍቃደኝነት የሚደረግ ስራ ደግሞ ውጤቱ ሰፊ ስለሆነ በዚህ ረገድ ሌሎችም ከእንደዚህ አይነት ተምሳሌት ሊወስዱ ይችላሉ ይሆናል የሚል ግምት አለኝ። ለማንኛውም እንግዲህ በዛሬው ዕለት አባላት ተገኝተው ምርጫ እንዲያካሂዱ ሪፖርታቸው እንዲያዳምጡ እንዲገመግሙ እንዲተቹ ወደፊቱ ደግሞ የድሩን ሂደት ወደ ተሻለ ለማረማድ እንዲችሉ አመታዊ ስብሰባው ተጠርቷል ማለት ነው። ከዚህ በመቀጠል ዶክተር ሊሻን ካሳ ምን ይሆን በሽታዬ በሚል ሰፊ መጽሐፍ አዘጋጅተዋል። ይሄ ህክምና መጽሐፍ ነው። በዚህ ከተዘጋጁት ርዕሶች መካከል ዛሬ ስለ ሲጋራ ማጨስ አጠቃላይ ያቀረቡትን ዘገባ በሚመለከት ነው ማቀርብላችሁ። እሱ እንድትከታተሉ በትትና እጠይቃለሁ። ሲጋራ ማጨስ ገለጻ። ሲጋራ ማጨስ በሱስ የመያዝ ችግር ሲሆን የብዙ የጤና ችግር መንስኤም ነው። በተለይ ሶስቱ በሲጋራ ውስጥ የሚገኙ አደገኛ ኬሚካሎች የሚያስጨሰውንና የሚያጨሰውንና በተዘዋዋሪ የሚያስጨሰውን የሲጋራ ጭስ የሚተነፍሰውን ሰው ይጎዳሉ። ሶስቱም ታር፣ ኒኮቲንና ካርቦን ሞኖክሳይድ መርዛማ ጋዝ ናቸው። ታር ሳምባችን ውስጥ የሚጣበቅ ነገር ሆኖ ይከማቻል፣ ጥቅርሻም ይፈጥራል። ኒኮቲን የሲጋራ ጭስ ሱስ አምጪው ክፍል ነው። ካርቦን ሞኖክሳይዱ ደግሞ ቀይ የደም ሴሎቻችንን የሚያጓጉዙትን ንጹህ ኦክስጅን መጠን ይቀንሳል። በጣም አሳማኝ መረጃዎች እንደሚያሳዩት ማንኛውም የሚያጨስ ሰው ለማቆም ማንኛውንም አይነት ሙከራ ማድረግ እንዳለበትም ግድ ይላል። ምልክቶቹ ለማንኛውም አይነት ሲጋራ ማጨስ መጠን ጤናማ ወይም አደጋ የሌለው ማጨስ የለም። ሲጋራ በቀን ከአንድ እስከ አራት የሚያጨሱ ከማያጨሰው ሰው ይልቅ በጤና ላይ ችግር ሊያደርስባቸው ይችላል። መካከለኛ አጫሽ በቀን ከ15 እስከ 20 ሲጋራም ያጨሳል ተብሎ ይገመታል። መንስኤው መጀመሪያ ስንጀምር እንደ ማህበራዊ ባህሪ አድርገን ነው የምንጀምረው። ውጤቱ ግን የጎላ አካላዊና ጤናዊ ተጽዕኖ ይኖረዋል። የሚያባብሱ ሁኔታዎችም ይከተላሉ። እነሱም የሚያባብሱት ሁኔታዎች ሱሰኝነት የሚያሲዝ የግል ጸባይ፣ የፈለጉትን ለማግኘት አለመታገስ፣ የመሞከር የመፈለግ ጸባይ፣ አመጸኝነት፣ በማህበራዊ ጉዳያችን ተገዢ አለመሆን፣ ረዳት ማጣት፣ ጭንቀትን አለመቋቋም፣ ለራስ ዝቅተኛ ግምት መስጠት፣ ስጋት፣ ድብርትና ከወላጆች ጋር አለመስማማት፣ እንደዚሁም ዝቅተኛ የትምህርት ደረጃ፣ ሁለተኛ ደረጃ ያቋረጡ ሰዎች ኮሌጅ ከጨረሱት ይልቅ የማያጨስ እድላቸው ሰፊ ነው። አነስተኛ የኑሮ ደረጃ ያላቸው፣ እድሜያቸው ከ25 ከ44 የእድሜ ክልል የሚገኙ፣ የማጨስ ፍላጎታቸው ከፍተኛ መሆኑንም እንደመረጃው እንደሚያመለክት ባለሙያዋ ያብራራሉ። የመከላከያ መንገዶችንም እንደዚህ ተቁማሉ። ታዲያ የመከላከያ መንገዶቹ ይላሉ ባለሙያዋ፣ ጤና ላይ ስለሚያስከትለው ችግር ማስተማር፣ በስራ ቦታና በህዝብ መገልገያ ቦታዎች ሲጋራ ማጨስ መከልከል፣ ፈዋሽነቱንም ሲያመለክቱ ሲጋራ ማጨስን ለማቋረጥ አልዘገዩም። በአንድ አመት ወይም ከ10 እስከ 15 አመት ውስጥ ሊከሰቱ ይችሉ የነበሩትን የጤና ችግሮች እንዳይከሰቱ ያደርጋልና ማጨስ ማቆም ህይወትዎን እንዲሻሻልም ያደርጋል። ምግብ የማጣጣም ችሎታዎትንም ይጨምራል። ጥሩ ትንፋሽ ይኖርዎታል። ሳል ይቀንሳሉ። ብዙ ገንዘብ ይጨምራሉ። የእውነትና የአእምሮ አቅም ያጎለብታል። ደስተኛ ቤተሰብና ጓደኛ ይኖርዎታል። የአእምሮ ሰላምም ያገኛሉ ይላሉ ባለሙያዋ ሲመክሩ። ተያያዥ ክስተቶችንም አብረው ዳሰዋል እኒሁ ዶክተር ሳባ። የሳምባ የምግብ ቱቦ መውረጃ፣ የጣፊያ፣ የቆሽት፣ የሽንት ፈኛ፣ የጉሮሮና የማህፀን ካንሰር፣ የልብና የልብ ደም ስሮች በሽታ፣ የልብ መታመምና ድንገተኛ ሞት፣ የኮሮናሪ አርተሪ በሽታ፣ ደም ግፊት፣ ስትሮክ፣ የወሊድ መከላከያ የሚጠቁሙ አጫሾችን የልብ ህመም መጋለጣቸውን በጣም ይጨምራል። ዘላቂ ወይም ክሮኒክ የሳምባ በሽታ፣ ጎልቶ የሚታይ የቆዳ መጨመር፣ መጨማደድ፣ መውለድ አለመቻል፣ በእርግዝና ወቅትም ችግር መከሰት፣ የሚወለደውም ህፃን ላይ ጉዳት ማስከተል፣ ቶሎ የወር አበባ መቆምና የአጥንት ድክመት በሽታ፣ የሲጋራ አጫሽ ጭስ ማሽተት ጉዳት አለው። ቤት ከአካባቢ የእሳት አደጋ ማስከተል ብዙዎች የሲጋራ ማጨስ የተከሰቱ ናቸው። በዚሁ ረገድ ወደ ህክምና ባለሙያ ደረጃም ይደርሳል ማለት ነው። ስለዚህ ህክምና ይላሉ። አጠቃላይ የህክምና እርምጃዎች፣ አብዛኞቹ አጫሾች በራሳቸው ያቆማሉ፣ ሌሎች በተለያዩ መንገዶች ይረዳሉ። ለሁሉም አንድ መፍትሄ የለውም። ለማቆም በራስ የሚደረጉ እርዳታዎች ወሳኞች ናቸው ይላሉ። ስለዚህም በተራ ቁጥር 1 የማጨስ ጸባይን ይገምግሙ። መቼና ለምንስ እንደሚያጨሱ ይወቁ። ለማቆም አእምሮዎትን ያዘጋጁ። ቀንን ይወስኑ። በዚያው ቀን ያቆሙ። ማንኛውም አይነት ምትክ ወይም ሰብስቲቲዩት ያድርጉ። ማስቲካ፣ ከረሜላ፣ ከማጨስ ጋር የሚያደርጓቸውን ጸባዮች ለተወሰነ ጊዜ በማታለል ያቆሟቸዋል ማለት ነው። ስለዚህ የአእምሮ ማታለል ስራ ወሳኝነት አለው ነው የሚሉት። ባለማጨሶ ራስዎንም ይሸልሙ። ልዩ የሆነ ነገር ያዘጋጁና የሞራል ተሐድሶ ውስጥ ይግቡ ይላሉ። በስድስተኛ ነጥብ የጠቀሱት ደግሞ በመጀመሪያዎቹ ጥቂት ሳምንታት አነስተኛ ካሎሪ ያለው መክሰስ ወይም ስናክስ ይመገቡ፣ ብዙ ውሃ ይጠጡ፣ መደበኛ የሆነ የማጨስ የማቆም ስብሰባ ውስጥ ይካተቱ። ሌሎች እንደ ሃይፕሎይስ እና አኩፓንቸር ያሉ ሀሳቦችን ይሞክሩ። በማቆም የሚከሰቱትን ነገሮች አንድ በአንድ ዘርዝረዋል በዚህ ረገድ ይላሉ። በማቆም የሚከሰቱት 1 ክብደት መጨመር የጤና ጠንቅ አይሆንም። 2 ጫና ወይም መጨነቅ ስትረስ እንደሚከሰት ቀድመው ይወቁ። የምክር እርዳታ ወይም እንዴት እንደሚቆጣጠሩትም ይረዱ። 3 በማቆም የሚከሰቱ ወይም አካላዊ ችግሮችን ከ10 እስከ 14 ቀናት ይታዘቧቸው። አይሳካም ብሎ ማሰብ 4ኛው ነው። ተመልሶ ማጨስ የተለመደ ስለሆነ ከአንድ ጊዜና ከአንድ በላይ የሆነ መንገድ ይሞክሩና ለመጨረሻ ማቆሞትን ያረጋግጡ። ከዚህ ጋራ ደግሞ መዳህነትም እንዳለ ይተቁማሉ ባለሙያው ሲጋራ ለማቆም ከሚረዱ መካከል ኒኮቲን የተሰራ ማስቲካ ከቆዳችን ስር የሚቀበር ነገር ወይን ባፈንጫ የሚረጭ ንጥረ ነገር ነው የዚህ ህክምና ሐሳብ ኒኮቲን ከሲጋራ በተለየ ሌላ መንገድ መስጠትና ሲጋራ ማጨስ በመተው ሊከሰቱ የሚችሉ ህመሞችን ለመቀነስ ነው መዳህነቱ አሉታዊ ጎኖችም አሉት ከሐኪም ጋር ስለ ጥቅሙና ጉዳቱ በርግጠኝነት መወያየት እጅግ ወሳኝ ነው መዳህነቶቹ ብዙውን ጊዜ ከምክርና ከማቆም ፕሮግራም ወይም ሴሌክሽን ፕሮሰስ ጋር ባንድነት ይሰጣሉ እንቅስቃሴም ይላሉ መደበኛ የሆነ የአካል እንቅስቃሴ ይጀምሩ ይህም ክብደትዎትን ለመቆጣጠር መቅበዝበዝ ለመቀነስ የቆየ ጸባዮችን ለማስወገድና አካላዊና አእምሮአዊ ጤንነት እንዲሰማው ያደርጋል ሲጋራ ስናቆም የሳምባችን አቅም ይጨምራል እንቅስቃሴ ስናደርግም ትንፋሻችን አይቋረጥም እንደ ልባችን ሰውነታችን አየር ማዘዋወር ይችላል ይላሉ ታዲያ ከዚህ ጋር ደግሞ አመጋገቡስ ቢሆን አይዳሰስምን የሚል ጥያቄ ያነሱና አዎ አመጋገቡም ቢሆን ይዳሰሳል ወደሚል ያመጋገብ ሁኔታን የሚጠቁማሉ ባለሙያው ሲጋራ ማጨስ ከማቆም ጋር የተያዘ ልዩ ምግብ የለም ካቆምንም በኋላ የሰውነት የምግብ ውደት ሜታቦሊዝም በትንሹ ሊቀንስ ይችላል አምሮም የሰውነት ክብደት መጨመር ሊመጣም ይችላል አነስተኛ ካሎሪ ያላቸው ስናኮች በአፋችን ውስጥ ሲጋራ የማጨስ ስሜትን ለመተካት ስለሚችሉ እነሱ ማዘውተሩ አይከፋም መጨረሻ ህክምናውን ሐኪሞትንም ያማክሩ ሲሉ እርሰው ወይም የቤተሰቡ አባል ሲጋራ የሚያጨሱ ከሆነ ለማቆም እርዳታ ከፈለጉ ይተባበሯቸው በሚል የለቱን ምክራቸውን አቁመዋል እንግዲህ ደግሞ ሌሎችን ጊዜና ሁኔታ እንደፈቀደልኝ አቀርባለሁ ማለት ነው አሁን አንድ ዘፈን ላሰማችሁ ተስፋዬ በላይ ባይተዋር ነኝ ያለ የተጫወተው ነው ከዚህ ቀጥሎ ማሰማችሁ
Oh, my God.
የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ ዝግጅቴን እቀጥላለሁ። ይህ ፕሮግራም የሚቀጥለው አዲስ መጽሐፍ ነው የሚጀምረው። ገና ዋና የመጽሐፉን አቅራቢ ማለትም ደራሲውን አላገኘሁትም። ደራሲው እንዳገኘሁት ሙሉ ታሪኩን እቀጥላለሁ። ለማንኛውም ታሪኩ አስተማሪ ወቅታዊም ጉዳይ ጋር የተያያዘ ስለሆነ እሱን ያለፍንበትን ታሪክ መልሶ የሚዳስስ አይነት ንስ ነው። እንዳልኩት ደራሲውን አበበ አምዴን እንዳገኘሁ ሙሉ ታሪኩን ለማቅረብ ሞክራለሁ። ዛሬ የማቀርብላችሁ ግን ከእሱ ፍቃድ ውጭ ነው ማለት ነው። ፍቃዱን እንዳገኘሁኝ እንዳልኩት አጠቃላይ ሁኔታውን አቀርባለሁ ማለት ነው። ነገር ግን የመጀመሪያ ፓርቱን እነሆ ዛሬ ላቀርብላችሁ ተዘጋጅቻለሁ። ለፍቅር የተከፈለ ከአበበ አምዴ። አድማጮቻችን አልተሰማም ማለት ነው። በዚህ ረገድ እንደገና ደግመዋለሁኝ። ድምፁ ዝቅ ብሎ ነበረ። ለፍቅር የተከፈለ ከአበበ አምዴ። ጎንደር ባህታ ወህኒ ቤት ዓለም በቃኝ ከርቸሌም ይሉታል። ይህ የመከራ ቤት ስሙ ብዙ ነው። እንደ ስሙ ክፉ ቦታ ነው። የሰው ልጆች መከራ የተቀበሉበት ከአንድ መንግስት ዘመን ወደ ሌላው ሲተላለፍ ቆይቷል። ድሮ በንጉሠ ነገሥቱ ዘመን ተራ ወህኒ ቤት ነበር። ዛሬ በሁለት ዙር እድሞ ጅው ውብሎ ታድሯል። ተፍጨርጭሮ ይወጣ ሰው ዘሎ እንዳያመልጥ የእድሞው ጫፍ በተሰባበረ የጠርሙስ ክስካሽ ተዘግቷል። አለፍ አለፍ ብለው የማመልከቻ ማማዎች ይገኛሉ። እያንዳንዱ ማማ አፉን የከፈተ ቁልቁል የሚመለከት መትረየስ ተጠምዶበታል። ቅዳሜ ጧት ሰኔ ወር 1969 ዓመተ ምህረት ከግቢ ውጪ ትርምስ ነበር። ብዙ ሰዎች፣ ሴቶች፣ ወንዶች፣ ልጆች፣ ባልቴቶች፣ ሽማግሌዎች ለእስረኞች ዘመዶቻቸው ምግብ ለማቀበል ተሰብስበው ዋናው በር ከውጭ ከበውታል። ሲከፈት ለመግባት ይተራመሳሉ። በድንገት በሩ ሲከፈት ከኋላ እስረኛ የጫነች ላንድ ሮቨር ጂው ውብላ ወጣች። በዚያ ፍጥነት ብትቀጥል ኑሮ ብዙ ሰው ያልቅ ነበር። ግን ወዲያውኑ ቀጥ አለች። ጋቤ ነው የነበሩት ሹፌሩና የታወቀው የደርግ ልዩ ጥበቃ ጓዳ አዛዥ የሃምሳ አለቃ ደፋሩ አጋፋሪ ነበሩ። ሁለቱም ዘለው ወረዱ። ሹፌሩ ከኋላ የተሳፈሩትን እስረኛ ሲጠብቅ፣ ደፋሩ በህዝቡ ላይ ማዕት ያወርድ ጀመር። እስረኛ ሊጠይቅ የመጣው ሰው በሰልፍ ሳይሆን በሩን ከቦ እንቅፋት መሆኑ አናዶታል። ሲቆጣ ጥቁር ፊቱ የለበሰውን ይጠቁራል። ወዲያውም አመድ ይነፋበትና ቡላ ይሆናል። እንደዚህ ፊቱ ከተለዋወጠ የሚተርፈው የለም። ያን ዕለት ከዚያ አካባቢ የተሰበሰበውን ሁሉ ወቃው። ሴቱንም ወንዱንም ባልተለመደ አንጀቱ ቀጠቀጠው። በዚህ ግርግር የነበሩት አብዛኞቹ ሴቶች ስለነበሩ ኦኦታው ጫጫታው ተደበላለቀ። ሁኔታው በዚያ ኮሃን እንዳለ አንዲት መነኩሴ በግርግሩ ተጠልፈው ክፉኛ ወደቁ። የራሳቸውን መጎዳት ትተው ለታሰረው ልጃቸው ሊሰጡ ያመጡት ስንቅ አፈር ላይ በመውደቁ ተናደው፣ እግዚአብሔር ይልህ፣ ጉልበተኛ ይጣልብህ፣ አንተ ሰይጣን የተረገምክ ሰው እያሉ ተንገዳግደው ሲነሱ ከአረመኔው ደፋር እጅ ውስጥ ገቡ። አንገታቸውን ይዞ መሬት ላይ ሊዘረጋቸው ሲል ሳራ ተስፋዬ ደመነብሷን ዘላ ያዘችው። አንተ ተው እንዳገላቸው፣ አሮጊት እኮ ናቸው አለች። ቀጠለችና እናት የለህም ከሴት አልተፈጠርክም ብላ ወሩሩ እንዳይጥላቸው ወደ ልጁን በሁለት እጆቿ ግጥም አርጋ ያዘችው። ደፋሩ ዞር አለና ደም የሚተፉ አይኖቹን በሳራ ላይ አጉረጠረጠ። ሞሃይ ጥሩዬን አሽቀንጥሮ ጥሎ ሳራ ላይ ተከመረ። በትልቅ መዳፉ አንገቷን በጨርቁ አንቆ ሽቅብ ሰንጎ አንጠለጠላት። ከዚያ አወዛውዞ አሽከርክሮ ሲለቃት ከሰው ጋር ተጋጭታ ጉልበት ያለውም ረድቷት ሳትወድቅ በእግሯ ቆመች። ነጠላዋና ጠጉሯን ሸብ ያደረገችበትን ሻሽ ከላዋ ላይ ውልቅ ብለው በእጁ ላይ ሲቀሩ ሳራ በቀሚስ ብቻ ራቁቷን ቆመች። የለበሰችው ጉርድ ቀሚስና ከላይ ያጠለቀችው ጥብቅ ቆመሳይ ስለነበር ሳራ እርቃኗን የቆመች መሰለች። ቀይ ሴት ገላዋ በአደባባይ ታየ። በልብስ የተሸፈነው ቅርጿ በይፋ ተጋለጠ። ሻሹ ጠቅሎ ደብቆት የነበረው ጠጉሯ ተዝለፍልፎ በተዘበራረቀ መልኩ ትከሻዋ ላይ ወደቀ። አንገቷ፣ ደረቷ፣ ቅርጿ፣ ጠቅላላ አካሏ የሚያሳዝን የሚያሳሳ እንጂ የሚመታ አልነበረም። ነጠላውንና ሻሹን እንደጨበጠ ደፋሩ አጋፋሪ አፉን ከፍቶ ቀረ። ያልጠበቀው ነገር አጋጠመው። ደፋሩ ክፉኛ ደነገጠ። በልቡ በስማ ወልዱ መንፈስ ቅዱስ አይነት ነገር ሳይል አልቀረም። በሚያውቀውና በሚገባው ሰይጣናዊ ቋንቋ እንደ ተገተረ ቀረ። የራሱን ጸሎት የማይደርስ ይመስላል። ክፉ ልብ ያለው አረመኔም ቢሆን በውበት ይሳባል። የተፈጥሮ ህግ ሆኖ ደማቋ ጽጌረዳ ድንጉላውን እንደምትጠራው ሁሉ ሳራ የጧት አበባ ያያትን ሁሉ የመሳብ ኃይል አላት። የሃምሳ አለቃ ደፋሩ ቁጣ እየበረደ ሲሄድ ሰውነቱ ሲቀዘቅዝ ሳራ አስተዋለች። ፈራተባ ያለች ቀስ ብላ እኛ ምስኪን ሴቶች ነን ምን አቅም አለን አለችው። ቀጥላም ከኛ ጋር እልህ መጋባት ምን ያደርጋል እባክዎ ልብሴን ይስጡኝ ስትለው በእጁ የጨበጠውን ልብስ አፍጦ ከተመለከተ በኋላ እንደ መደንገጥ ብሎ ፊቷ ላይ ወረወረው። ሳራ ቶሎ ነጠላዋን ተከናንባ የተግለሰለሰውን ጸጉሯን ሰበሰበችና በሳሽ ሸብ አደረገችው። አሁን እመሆይ ጥሩዬ ልብ ገዙና ምን ነው ጌታው አላሳዝንህም አሉት። ሁኔታው በረድ ማለቱን አይተው ቀጠል አድርገውም ባገርህ በወንዝህ ደካማ ይመታል መነኩሴ ይወረወራል እግዚአብሔርን አትፈራም ልጄን አንጀቱን ተዚህ አስረህ ጀንበር በሰረቀ ቁጥር ተቀጠቅጠዋለ እኛን ደግሞ ምን አድርጉ ብለህ ነው የምታንገላታን መንግስት ደግ ነው ማህሪ ነው እናንተ አሽከሮች ናችሁ ክፉዎች ሲሉ ሳራ ሌላ ችግር እንዳይመጣ ፈርታ ስሜ በሉ እናቴ ይበቃል አለቻቸው። ይህ ሁሉ ሲሆን ደፋሩ አጋፋሪ የሞሄን ንግግር አንዱንም የሚሰማል ነበርም። አይኑ ከሳራ ላይ አልተነሳም። በሳራ የሰውነት ጥራትና ቅርጽ በሚያስጎመጀው ቁንጅናዋ ደንዝዞ ሐውልት ሆኖ ተገትሮ ቆየና በሉ ከዚህ ዞር በሉ በሩ ላይ ጥፉ አንድ ሰው እንዳላይ ብሎ ሁሉንም ጥሎ ወደ መኪናው ገባ። ሳራን ፈዞ በማየት ባሳለፈው ጊዜ ትንሽ እንደ ማፈር አድርጎት ደፋሩ ያዘውን ይዞ ወደፊት በረረ። መኪናዋ ከመቅስፈት ከአይን ጠፋች። አየሽ ልጄ አሉም ሆይ ጥሩ ሁሉንም በሰላም ማለቁን አይተው የሞት መምጫው አይታወቅም እኛ ይሞቱብናል ብለን የምንሳሳላቸው ስናስብ አልቀን ነበር። አንቺን ተመስሎ እጁን ባይዝልኝ ኑሮ ይህ አረመኔ ገሎኝ ነበረ። ኪዳነ ምሕረት ትቁምልሽ እናቴ አሉና መረቋት። ሳራን ፊት ለፊት የተመለከቱ እኒህ ሁለት ሴቶች ይህ እስር ቤት ነው ያገናኛቸው። ከዚያ በፊት ሙሃይድሮዬና ሳራ በአይን እንጂ ንግግር አልነበራቸውም። ቢሆንም አንደኛዋ ለአንደኛዋ ርኅራሄና ፍቅር ነበራቸው። አይ ማሆይ ያስመለከተኝ አምላክ ነው ገሎ ገደሎት ብዬ ደንግጬ ነው ደመነፍሴን ያስኩት። ይህን ሰው ከሩቅ ፈራዋለሁ። ሁልጊዜም ጸሎቴ አምላኬ ፊት ለፊት አታጋጥማኝ ነበር። ጨካኝነቱ ጥላቻው ሁሉ ይታየኛል። ለሰው ልጅ ደንታ የሌለው ለመሆኑ ያስታውቃል። ሁልጊዜ እንደ ተቆጣ ሁልጊዜ በሰላዊ ጥርሱ እንደ ነከሰ የሚታይ ፍጡር ነው። ባለቤቴን በነጋ በጠባ የሚደበድበው አንዱና ዋናው ይህ ሰው እንደሆነ አውቃለሁ። አብዛኛውን እስረኛ የሚያሰቃይ የሚደበድብ የሚረሽን ይህ ሰው ነው ይባላል። በጣም ጨካኝ ደም የጠማው ክፉ ሰው እንደሆነ ያስታውቃል። ምንድን ነው መረሸን ልጄ አሉ ሙሃይ ጥሩዬና ሳራ። ጨካኝነቱን ስትገልጽ ካነሳቻቸው ቃላት መካከል ያልተረዱትን ቀልበው ሳራ ትንሽ አንገቷን ደፍታ ቆየችና በጥይት ተደብድቦ መሞት ስትላቸው እሙሃይ ደንግጠው አማተቡ። ብስማ ወወልድ መንፈስ ቅዱስ አሉና እየዘገነናቸው ከዚህ ሰይጣን ሰው ቅዱስ ሚካኤል ሰውረን አንተ ሊቀ መላእክት ከዚህ ጭንቅ አውጣን እባክ ይያሉ ሲማጸኑ ደፋሩን ያዘችው ላንድ ሮቨር ማህል ከተማ ድርሳ የጫነችውን አራግፋ እየጦፈች ተመለሰች። ወዲያው በሩ ላይ ቆመች። የደፋሩ አይን ተወርሮ ከሳራ ላይ እንዳረፈ ሁለቱ ሴቶች በቀጥታ ተመለከቱ። ክፉኛ ተቁነጠነጠ። ሳራ ቶሎ ብላ በሰው ውስጥ ተሽሎክልኮ ካይኑ የጠፋችባት እማው አይጥሩይም ሳራን እየተከተሉ አይኑ ይፍሰስ እቴ ይህ ጭራቅ አፈጠጠብሽ እኮ ሲሉ ሳራ ክፉኛ ቅስሟ ተሰብሮ ስለነበር መልስ ለመስጠት አቃታት። እንዴት ያለ አጋጣሚ ነው! ክፉ ቀን ይህን ሰው በሩቁ ፈረዋለሁ። ምን ጎደለው ቀን ጎደሎ ድልቴ በዚህ ክፉ ጊዜ ተሸፍኘ እንዳልኖርበት እንዲህ ያጋለጠኝ እያለች ሳራ ክፉኛ ተማረረች። እንደዚህ ስትብ ከነከን እሞሃይ ፍርሃታቸውን ዋጣ አድርገው አይዞሽ ልጅ እግዚአብሔር ከኛ ጋር ነው ኪዳነ ምህረት ትረዳናለች ከክፉ ትጠብቀናለች አሉ እሞሃይ። ጥሩዬ አንዳንድ ጊዜ እያማተቡ አንዳንድ ጊዜ አፋቸውን በጸሎት እያነቃነቁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ጊዜም ያለህ ወደፊትም የምትኖር ሕያው እግዚአብሔር ምድርን ያለ ካስማ ሰማይን ያለ ባላ የዘረጋ አንተ ታውቃለህ ይሉ ነበር እየደጋገሙ። በዚህ ላይ እንዳሉ በሩ ተከፈተና ስንቅ አቀባዮች ግቡ ተባለ። መደዳውን በተዘረጋው እስረኞችንና ጠያቂዎችን በማያየው አቁራ ፊት ለፊት ተገረገረ። ስንቅ የያዘውን ቋጥሮ እየከፈተ በእንጨት እያማሰለ ቅመሽ አንቺ በልቅመስ ያለ አንድ ወታደር ስንቁ ሁሉ ያስቀመሰ እየተቀበለ ለስረኛው ያድላል። ሙሃይድሩየ ቋጥሯቸውን አንስተው አፈሩን አራክፈው ደናደርክ ልጅ እንዴ ሰነበትክ ብለው ልጃቸውን በሐዘን ተመልክተው ስንቁን እንዲሰጠው ለፖሊሱ አቀብለው እንደ ሁሉ ጊዜው ማልቀስ ጀመሩ። አተገባቸው ቆማ አንድ ጓድ ሂጅ ውጭ አንቻሮጊት አለና አባረራቸው። ሙሃይግን ዘወር ብለው ከሳራ አጠገብ ቆሙ። ሳራ ሳህኗን ከፍታ ከቀመሰች በኋላ ባለቤቷ ወልደ ፋሲል እያነከሰ መጥቶ በሩቅ ታያዩ። ፈታሹ ፖሊስ ምግቡን አንስቶ ሰጠው። ወልዴ በጣም ተጎርቶ ስለነበር ሳራ አይታው እንዳትጨነቅ የጓደኛውን ተከሻና እጅ ይዞ ቶሎ ተመለሰ። ማሆይ ይህ ነው ባለቤቴ ብላ ከሩቅ አሳየቻቸው። አይኔ ይፍሰስ አሉ ሙሃይም ጥሩዬ። እኔ እንዳልሳቀቅ ብሎ ነው እንጂ በድብደባ ብዙ በጣም ተጎርቷል። እግሩ ከዳር እስከ ዳር ፈርሷል። ለማየት ይቻላል። ከሁለት ቀን በፊት ወደ ሐኪም ቸቸላ ወስደውት ነበር። ባላየው ይሻለኝ ነበር። እስካሁን ይዘገንነኛል። ከነዚህ የሰው ፍጥረት ከሌላቸው ሰዎች ጋር ነው የምንኖረው። እንዴት ነው ወገን ነው የሚለውን እንደዚህ ይጨክንበታል። እሱ ግን ጠንካራ ነው። ጠንክሮ ያጠነክረኛል አለች ሳራ ቀስ ብላ። አይዞሽ ወንድ ልጅ ምን ጊዜም ለመከራ ነው የተፈጠረው። ግን የሚገርመው እንዲህ አካላቸውን በድብደባ እያበላሹ ቆይተው ደግሞ ሐኪም ቤት የሚወስዷቸው የልጅ ስራ አይመስልም አሉ ማሆይ። እውነተወት ነው ማሆይ። ግን ለእስረኞቹ አዝነው ሳይሆን ሚስጥር ሳያወጡ እንዳይሞቱባቸው በማሰብ ነው። ስቃዩም እንዲህ ሲሆን ነው የሚያንገሸግሸው አለች ሳራ በማሸማቀቅ። ማሆይ ባዘኔታ ሲያዳምጡ ቆይተው ያለፈ መቼም አለፈ እግዚአብሔር በዚህ በቃ ባላቸው አሉና ሰውነታቸውን ሽክክ ሽብርክ ሽብርክ ማለት ሲጀምር የሳራ ረጅ ይዘው አጠገቧ ተቀመጡ። ሳራ ሙሃይ ጥሩዬ መድከማቸውን ተገንዝባ ጨርቃቸውን ጎትታ ይዛቸው ወጣች። በቀጥታ ወደ ቤቷ አመራች። መንገድ ለመንገድ ሙሃይና ሳራ ይህንን ጉዳይ እያነሱ እየጣሉ ይብከነከኑ ነበር። ሳራ በዚህ በገጠማት ችግር ላይ ምን ማድረግ እንደሚገባት ከራሷ ህሊና ጋር ስትነጋገር ከቆየች በኋላ በድንገት ልጆ ምን አደረገ ተብሎ ይሆን የታሰረው እናቴ አለች ሳራ። መቼም የዚህ ሀገር አጥፊዎች ምክንያት አያልቅ አለች ቀጠለችና። አድማጮቻችን ክፍል ሁለትን በሚቀጥለው ሳምንት ያቀርብላችኋለሁ። እንዳልኩት ሰውየው ያለፍ ያፈላለኩ ነው። ሌሎች አጠቃላይ መጽሐፉ ሰፊ ስለሆነ የሰውየውን ሙሉ ፍቃድ ማግኘት አለብኝ። እስከዛው ድረስ እንግዲህ የመጽሐፍ ትረካ ክፍል አንድ በዚህ ተጠናቋል ማለት ነው። ክፍል ሁለትን በሚቀጥለው ሳምንት ይዤላችሁ እቀርባለሁ። የመስፍን አበበን መዝሙር እና ምስል ዘፈን ነው የሚሰሙት አሁን። አድማጮቻችን ከሚቀጥለው ሳምንት ጀምሮ የሲአይቲአር አመታዊ የፈንድራይዚንግ ፕሮግራም ይካሄዳል ከ16 ጀምሮ ማለት ነው። በዚህ ረገድ እንግዲህ የጣና ሬዲዮ አዘጋጅነት ማነው አድማጮች የተለመደውን ትብብራችሁን እንደምታደርጉ ተስፋ አደርጋለሁ። ጣና ሬዲዮ ደግሞ በዚህ አጋጣሚ በተቻለ መጠን ዝግጅቴን በአዲስ መልክ ለማቅረብ ቅድመ ዝግጅቶችን እያጠናቀቅኩ ነው። በዛ ወቅት ደግሞ በሰፊው ከእናንተ ጋር እንነጋገራለን ማለት ነው። አሁን ጊዜው እስከሚደርስ ይሄን ካልኩ ይበቃኛል። የሚቀጥለው ሳምንት ጀምሮ የፈንድራይዚንግ ይካሄዳል። የተለመደውን ትብብራችሁን ትቀጥሉ እየጠየቁ የዛሬውን ፕሮግራም አዘጋጅቼ ያቀረብኩት መላኩ ጸጋይ ነኝ። በሚቀጥለው ሳምንት በሰላም እስከምንገናኝ የሚቀጥለው ዘፈን በኋላ የሹክሹክታ ፕሮግራም ይቀጥላል ማለት ነው። አሁንም ከመስፍን አበበ ክር አንድ ላሰማችሁ።
ከታው ደግሞ መስፍን አበበ ያዚልኝ ቀጠሮ ያለ ተጫውተው የጥንት ዘፈን ነው እናዳምጠው።